Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። የአውሮፓውያኑ አዲስ ዓመት 2017 ስርጭታችንን ጀምረናል። የአውሮፓውያኑ ዘመን አንድ ተብሎ ሲቆጠር ታዲያ ኢትዮጵያ ደግሞ ታላቁን የረጅም ርቀት ሩጫ ብሔራዊ ጀግናዋን ምሩጽ ይፍጠርን በክብር ቀብራለች።
ያን ጊዜ ሞስኮብ ላይ የነበርን ኢትዮጵያኖች እንባ ነው እኮ ያለቀስ ነው፣ አልቀሰናል። እሱ ብቻ አይደለም፣ ሁላችን አለቀስን። መሬት እንወርዳለን፣ እንዘላለን፣ እንጨፍራለን። ባንዲራችን እዚያ ሲወጣ፣ መዝሙሩ እዚያ ሲዘመር እጅግ እጅግ ከመደሰታችን የተነሳ መነጋገር ሁሉ ነው ያቃተን።
በአንድ ኦሊምፒክ የሁለት ወርቅ ሜዳሊያ አሸናፊ በመሆን የመጀመሪያው አፍሪካዊ የሆነው ምሩጽ በስደት በሚኖርባት ካናዳ ነበር ሕይወቱ ያለፈው። ሰፋ ያለ ዘገባ ይኖረናል በተከታዩ ዘገባ። ከህልፈት በኋላ ሕይወት በሥራቸውና ለማኅበረሰባቸው ባበረከቷቸው ሥራዎች ከሚታወሱ በወጣትነታቸው ካለፉ መካከል ኢዮብ መኮንን ይገኛል። ኢዮብ የሙዚቃ ሥራዎቹ ከህልፈት በኋላ ተሰባስበው ሙሉ አልበም ተሰርቶ በነገው ዕለት ይለቀቃል።
ከብዙ ጣውረድ በኋላ ይሄ አዲስ አልበም የኢዮብ አልበም ለገበያ ሊቀርብ ነው።
መቼ ነው የሚወጣው?
ነገ ይወጣል። ኢዮብን ያው ራሱ ኢዮብ የሚኖረውን ነው የሚሰብከው እና እሱን ራሱን የገለጸበት ነው ብዬ ነው ማምናው ነኝ።
ኢዮብ አለማየሁ ከስቱዲዮ ተሰባስበው ለአልበምነት የበቁትን ዜማዎች አስመልክቶ ዛሬ በጋቢና የሚለን ይኖረዋል። በሌላው ዘገባችን ዓለም አቀፉ የስደተኞች ቢሮ አይኦኤም ባለፈው ዓመት ብቻ በስደት ጉዞ 7189 ስደተኞች ሕይወታቸውን ማለፉን አረጋግጧል።
ሀገራችን ላይ እንደ ዜጋ መኖር አቅቶን ነው ከሀገራችን የወጣን። ከኢትዮጵያ የወጣው 2014 ነው እንደ ጎርጎሪያን ካላንደር።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የምሽቱ ዋና ዋና ዜናዎች ዛሬ በሶማሊያ ዋና ከተማ ሞቃዲሾ አጥፍቶ ጠፊዎች ሁለት መኪናዎች ላይ ያጨቁትን ቦምብ ዓለም አቀፉ አውሮፕላን ጣቢያ አጠገብ አፈንድተው ቢያንስ አምስት ሰው ገደሉ። ሶማሊያ ያለው የአፍሪካ ህብረት ሰላም አስከባሪ ተልእኮ አሚሶም ዋና የጦር ሰፈር ደጃፍ ለፈነዳው ቦምብ ጽንፈኛው ቡድን አልሸባብ ኃላፊነቱን ወስዷል። ለቪኦኤ የሶማልኛ ቋንቋ አገልግሎት ቃሉን የሰጠ የደህንነት ምንጭ ከሁለቱ አጥፍቶ ጠፊዎች በተጨማሪ ሁለት ሲቪሎችና አንድ ወታደር መገደላቸውን ገልጧል። የመጀመሪያው መኪና የሶማሊያ ብሔራዊ ጸጥታ ኃይሎች የፍተሻ ኬላን አውድሟል። ሁለተኛው ከህብረቱ ካምፕ በር 200 ሜትር ላይ መፈንዳቱን አሚሶም ተናግሯል። የፍተሻው ኬላ በተባበሩት መንግስታት ድርጅት ቢሮዎችና ባለስልጣናት የውጭ ሰዎች በብዛት በሚያርፉበት የሞቃዲሾ ሰላም ሆቴል አጠገብ ነው የተከሰተው። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ትናንት የገባውን አዲሱን የአውሮፓውያን 2017 ዓ ም ምክንያት በማድረግ ለበርካታ መራሄ መንግስታት ጥቅስ ኤርትራ ላይ ቀጥሏል ላሉት የፍትህ መዛባት በደል ዳግመኛ ትኩረት የሚስብ መልእክት አስተላልፈዋል። ከኤርትራ ማስታወቂያ ሚኒስትር የወጣው መግለጫ እንዳተተው ፕሬዚዳንቱ የሚፈጸመው ኢፍትሐዊ ድርጊት አንድም ምንም ምክንያት ሊሰጠው የማይችል ሁለትም መሰረታዊ የዓለም አቀፍ ሕግና ሞራል ደንቦችን የሚጥስ ነው። ከዛ በላይ ለክልላዊ ጸጥታ ሰላም አደጋ የሚደቅን ነው ብለዋል። የኢትዮ ኤርትራ ድንበር አካላይ ኮሚሽን ብይኑን ከሰጠ ከ14 ዓመታት አልፎ የኤርትራ ግዛቶች አሁንም በወረራ እንደተያዙባት አሉ ሲሉ ፕሬዚዳንቱ ርዕሳነ ብሔራቱ የሕግን የበላይነት እንዲያስከብሩ ተማጽኖ አቅርበዋል። በሀገራቸው ላይ የተጣሉት ማዕቀቦች ህገወጥና ኢፍትሐዊ ናቸው ሲሉ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጨምረዋል። በሌላ ዜና ቁጥራቸው ወደ 8000 የሚጠጋ የአፍሪካውያን ስደተኞች ትናንት እሁድ ግር ብለው ሲያበቁ በሞሮኮና በቺዮታ በምትባል የአፍሪካ ሰሜናዊ ጠረፍ ላይ ያለች የስፔን ከተማ አጥር ጥሰው መግባታቸው ተገለጸ። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አብረን ካድማስ እንሻገር።
Gabina VOA, let's cross boundaries together.
ኢትዮጵያ በትናንትናው ዕለት ታዋቂው የረጅም ርቀት ሩጫ ብሔራዊ ጀግናዋን ሸኝታለች። በስደት በሚኖርበት ካናዳ በ72 ዓመቱ ሕይወቱ ያለፈው ምሩጽ ይፍጠርን የቀብር ሥነ ሥርዓት ተከታትሎ እስክንድር ፍሬው የሚከተለውን አድርሶናል።
ኢትዮጵያ የኦሎምፒክ ጀግናዋን ተሰናበተች። ፈረቀዳጁን የመካከለኛ ርቀት ባለድል ትናንት ሸኘች። እናም የ4 ኪሎ መንበረ ጸባዖት ቅድስት ሥላሴ ካቴድራል የስመጥሩ አትሌት የመጨረሻ ማረፊያ ሆነ። እናም በድል አድራጊነት ወገኖቹን ያኮራው የአገሩ አርማና ምልክት ሆኖ ያገለገለው ሰው በዚያ በተሰባሰቡ በርካታ አትሌቶች፣ ታዋቂ ሰዎች፣ የመንግስት ባለስልጣናትና ሌሎች ታዳሚዎች ስንብት ተደረገለት። በአድናቆት የታጀበ በመስጋና የተሞላ ስንብት። በታዋቂውና ተወዳጁ ጋዜጠኛ ደረጀ ኃይሌ በተነበበው የህይወት ታሪክ ማጠቃለያ ይኸው ተንጸባርቋል።
በውድድር ዘመን ላቀዳጀህን ደማቅ ድል፣ ለደረብክልን የክብር ሸማ፣ ላከፈከፍክልን ፌሽታና ደስታ ዛሬም በአክብሮት እጅ እንነሳለን። ለሰጠህን ነገር ሁሉ እጅግ እጅግ አድርገን እናመሰግናለን።
እናም ኪሱ ባይሞላም የህዝብ ፍቅር ብቻውን ያነቃቃው የአገር መውደድ ስሜት ያጀገነው ምሩጽ ድሎቹ ሊዘረዘሩ ገድሉ ሊነገር ጊዜው ነበር ትናንት። ለአሜሪካ ድምፅ አስተያየታቸውን የሰጡ በቀብሩ ስነ ስርዓት ላይ የተገኙ ኢትዮጵያውያንም በዚህ ላይ አተኩረዋል። የግል ጥቅም በሌለበት ሁኔታ እንኳን አገራቸውን አፍቅረው ወገናቸውን ወደው ካኮሩ በዓለም ፊት ካስከበሩ አትሌቶች አንዱ ነው ምሩጽ። ወይዘሮ ሂሩት የተባሉ አስተያየት ሰጪ እንዳስረዱት
የሱ ነገር ሲነሳ በቸለይ በታመመ ከተባለ ጊዜ ጀምሮ ሁሉም አትሌት የጨለመ ነገር ነው የመሰለኝ። ምክንያቱም ያልተጠቀመበት ምንድን ነው ያሁኑ ያለውን አይተ የድሮን ስታይ በጣም የራስ እንትን ይሆናል። እንዴት ነው
ለሀገርና ለወገን ብቻ ነው ስም ያመጡት? በግላቸው ያገኙት የተጠቀሙት ነገር የለም።
አዎ ያገኙት ነገር የለም። ለምንድነው እንደዛ ያሆነው? አሁን ሩጠህ ለራስህ ትጠቀማለህ። ድሮ ግን መጥቶ የሚያገኙት ገንዘብ የላቸው። እነዚህ ሁሉ የድሮ አትሌቶች ትምህርት ኑሯቸው የታቀፋሉ፣ በየሜዳው ይወደቃሉ። እኔ እዚህ ባልወለድም እዚህ አድጌበታለሁ፣ ግን ያሳዝኑሃል። ያሁኖቹ ግን ጥሩ ነው፣ ህዝብ ነው የሚዳኝ። እግዚአብሔር የሰጠህ አካልህ ጉልበትህ ተጠቅመህበት ጥሩ ውጤት አምጥተህ ጥሩ ተጠቃሚ ሲሆኑ ልጆቻችን ናቸው፣ ደስ ይለናል። ምክንያቱም እነሱ የከፈቱትና አበበ ምሩጽ ይፍጠር ሌሎችም የከፈቱት እድል ነው ይህንን ኢትዮጵያ ባንዲራችን እንዲውለወለው ወይ ደግሞ ከፍ እንዲል ያደረጉት እነሱ ናቸው። ስለዚህ ጥሩ እንትን ነው። ሰው አይኖርም፣ ሰው ይሞታል፣ ስም አይቀበርም።
ያ የሞስኮ ድል በዓለም ሁሉ አስተጋባ፣ በአህጉር አፍሪካ ተበሰረ፣ በኢትዮጵያም ፈንጠዝያ ፈጠረ። በዚያ የ1972 ኦሎምፒክ የኢትዮጵያን የልዑካን ቡድን ከመሩት አንዱ አቶ ተፈራ መኮንን በተለይ ምሩጽ በውድድር ላይ እንዳለና አሸንፎ ሲገባ በስታዲየሙ የነበረውን ድባብ ያስታውሳሉ።
አያሆሆ ማታ ነው ድሌ፣ በቃ ጭፈራ ነው እዚያ ውስጥ። ነጮቹ እንደ ጉድ ያውናል፣ ሌሎች ሀገሮች ደግሞ ደገፉን። በተለይ የአፍሪካ ሀገሮች መጥተው ከኛ ጋር ይጨፍሩ ነበረ እና እጅግ በጣም ድባቡ ሀይ ነበረ ስታዲየም ውስጥ የነበረው። እኔ ማረገውን አላቅም፣ ዘልዬ ብቻ ጉልበቱን የሳምኩት መሬት ወርጄ
እንደገባ። ምሩጽ በሞስኮ ኦሎምፒክ በ5ና 10 ሺህ ሜትር ያስገኛቸው ሁለት የወርቅ ሜዳሊያዎች፣ ከ1964 ዓ ም ጀምሮም ያስመዘገባቸው ሌሎች በርካታ ድሎች ተተኪ ታዳጊዎችን አነቃቅተዋል። የቀድሞው የኢትዮጵያ ብሔራዊ ቡድን አሰልጣኝ ሰውነት ቢሻው እንደሚሉት የአሁኖቹ ታላላቅ አትሌቶች ያንን እያዩ ያደጉ ናቸው።
እሱ መሪ ነው፣ አርያ ነበረ። በአርያነቱ ብዙ ሰዎች፣ ብዙ አትሌቶች እና አትሌት ኃይሌም ቀነኒሳም ከዚያ በኋላ የፈሩት ልጆች በሙሉ እያዩት ነው ያደጉትና እሱን እያዩት ያደጉና የእሱ የለበሱ ስር የመጡ ናቸው ብሎ መናገር ይቻላል።
በመሩጽ ድል ተነቃክተው ወደ አትሌቲክሱ ከገቡት አሸንፈውም ከገነኑት አንዱ ኃይሌ ገብረስላሴ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ ሞስኮ የሁሉም መነሻ መሆኗን የጠቆመው
1972 ዓመተ ምህረት ለመድሩስ ለኢትዮጵያ ለአፍሪካ ለኛ ልዩ አመት ነበር። ሞስኮ ባስተናገደችው 22ኛው ኦሎምፒክ ምርጥ ብቃቱን በማሳየት በ5000 ሜትር እና በ10000 ሜትር የድርብ ባለቤት በመሆን ለሀገሩ ለአፍሪካ በአንድ ኦሎምፒክ ሁለት ወርቅ ያገኘ የመጀመሪያው አትሌት ለመሆን ችሏል።
ታዋቂዋ አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት መሰረት ደፋር ደግሞ ትልቁ ጀግናችን ስትል ነው ምሩጽን የገለጸችው።
ምሩጽ ማለት ለኢትዮጵያ አትሌት ከአበበ ቢቂላ ቀጥሎ ፈር የቀደደልን አትሌት ነው። በጣም ጀግናና በጣም ታላቅ አትሌት ነው። በዛ ዘመን ሁለት የወርቅ ሜዳሊያ ያገኘ
በአንድ ኦሎምፒክ
ሁለት ወርቅ ሜዳሊያ ያገኘና በዛ ላይ ደግሞ በጣም እስካሁን ድረስ እንኳን እንደሱ አይነት ማርሽ ቀያሪ አትሌት የለም። የመጨረሻውን ዙር በጣም ባስደናቂ ሁኔታ የሚጨርስ አትሌት የነበረ ስለሆነ እንግዲህ ያው የኛ በጣም ትልቁ ጀግናችን።
በቅዱስ ጊዮርጊስ ስፖርት ክለብ በጉዳይ አስፈጻሚነት እንደሚሰሩ የገለጹልኝ አቶ ደበበ እንግዳ ወርቅ ደግሞ የአትሌቲክስ ትርጉሙ የገባን ከምሩጽ ይፍጠር የሞስኮ ድል በኋላ ነው ይላሉ።
እኔ አትሌቲክስ ትርጉሙን ማቀው በሞስኮ ኦሎምፒክ ነው። በብላክ ኤንድ ዋይት አይደለም፣ ያው በዚህ ቴሌቪዥን ካለር ቴሌቪዥን ነበረ። ማታ ነው ቁጭ ብለን ቡና ቤት ነው የምናየው። እንዳሁኑ ዲኤስቲቪ የለም፣ ምን የለም፣ የረቀቀ ነገር የለም። በቃ እንደሚያሸንፍ እርግጠኛ ሆነን
ምሩጽ ይፍጠር በሞስኮ ኦሎምፒክ ሲያሸንፍ በዚያው በሩሲያ ተማሪ የነበሩት አቶ አያሌው አሰፋ ውጤቱ ዓለምን ማስደመሙን ያስታውሳሉ።
ያልተጠበቀ ለኢትዮጵያ በጣም ያልተጠበቀ ድል ነው በወቅቱ ያስገኘው እና ያ ድል ደግሞ መላው የኢትዮጵያን ሕዝብ ብቻ ሳይሆን የዓለምን ሕዝብ ማስደምሟል። ለኢትዮጵያም ደግሞ ታላቅ ክብር በወቅቱ ያስገኘ ነው በራሱ ጥረት ማለት ነው።
የምሩጽ የጀግንነት መገለጫ የሞስኮ ኦሎምፒክ ብቻ አይደለም። ከበርካታ ታዋቂና ዝነኛ የዓለማችን አትሌቶች ጋር በተደጋጋሚ ተወዳድሮ ማሸነፉ በትናንቱ የቀብር ስነ ስርዓት ላይ ተገልጿል። በፊንላንዳውያን ተይዞ የነበረውን የመካከለኛ ርቀት የበላይነት ወደ ኢትዮጵያ መመለሱም ተጠቁሟል። በተለያዩ ዓለም አቀፍ መድረኮች የኢትዮጵያ ባንዲራ ከፍ ብሎ እንዲውለበለብ ያደረገው ባለውለታ መታሰቢያ ሊቆምለት ማስታወሻ ሊሰየምለት እንደሚገባ የተናገሩም አሉ። የትግርኛው ቃል ምሩጽ በአማርኛ ምርጥ ማለት ነው። መልእክታቸው በወጣቶችና ስፖርት ሚኒስትር ረስቱ ይርዳው በኩል የተነበበው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ታዲያ እንደ ስሙ ነበር ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። When I get older, I will be stronger. They'll call me freedom, just like a waving flag. When I get older, I will be stronger. They'll call me freedom, just like a waving flag. And then it goes back, and then it goes back, and then it goes back. Oh, one, two, three. አበበ ቢቂላ፣ ማሞ ወልዴና ምሩጽ ይፍጠር አርአያነታቸው ለበርካታ ኢትዮጵያውያን ሯጮች ስኬት ተጠቃሽ እንደሆነ ከአትሌቶቹ ሰምታችኋል። ሁሉም በሰላም ይሁን። ታላቁ ምሩጽ በወጣትነታቸው ካለፉ ግሩም ኢትዮጵያውያን መካከል ደግሞ ኢዮብ መኮንን ይገኛል። የኢዮብ የሙዚቃ ስራዎች ከህልፈት በኋላ ተሰብስበው ሙሉ አልበሙ በነገው ዕለት ይለቀቃል። ከይሳቃል ኢንተርቴይንመንት ኢዮብ አለማየሁ ከስቱዲዮ ተሰባስበው ለአልበምነት የበቁትን ዜማዎች አስመልክቶ ዛሬ በጋቢና ቪኦኤ የሚነግረን ይኖራል። ከሱራፌል ሽፈራው ዲጄ ፋትሱ ጋር ቆይታ አድርጓል።
ምን ልትፈንላችሁ ነግቻለሁ።
እንደ ቃል በተሰኘው ሬጌ አልበሙ በብዙዎቻችን ዘንድ ተወዳጅነትን ያተረፈው ኢዮብ መኮንን ሳንጠግቦ ከተለየን እንግዲህ ወደ 3 ዓመት አልፎታል። አሁን ደግሞ ከሰሞኑ ትልቅ የምስራች ዜና ሰምተናል። ሁለተኛ አልበሙን በመስራት ላይ እንደነበር ሁላችንም እናውቃለን። አሁን ጊዜው ደርሶ ሁለተኛው አልበሙ የሚወጣበት ቀን ተቆርጦ መግለጫዎች ተሰጥተዋል። በዚህ ዙሪያ ላይ እንግዲህ ዛሬ ላናግረው ወደ አዲስ አበባ ደውዬ ነበረ። ኢዮብ ይሳቃል ወይም የኢዮብ መኮንን ማናጀር ነው። ኢዮብ እንኳን ደህና መጣ።
እንደናቆያቸው
ጥሩ ዜና ነው የምሰማው ሰሞኑን በሚዲያ ና የኢዮብ ሁለተኛ አልበም ሊወጣ ነው እና ባለፈው እናንተም እንደ ጋዜጣዊ መግለጫ ሰጥታችኋል ስለ አልበሙ። እስቲ የምትነግረኝ ነገር ካለ ለአድማጮቻችን።
ከብዙ ውጣ ውረድ በኋላ የአዲስ አልበም የዩብ አልበም ለገበያ ቀርቧል ወይንም ሊቀርብ ነው። የአልበሙ ይዘት በተመለከተ ወይንም ደግሞ የሄድንባቸው መንገዶችን በተመለከተ አሬንጀሮች ጋር ሶስት አሬንጀሮች ጋር ነበር የነበረው እነሱ አቀናባሪዎቹ ጋር ሶ ከነሱ ጋር የተለያዩ በተለያዩ ጊዜ የተሰሩትን እዚህ የገባባቸውን ሁኔታ እሱ ስቱዲዮ የገባባቸውን አሰባስበው እንደገና እንዳዲስ የተወሰነ የሚጨምሩትን ጨምረው መጨረሻ ላይ ለገበያ ይበቃል በበይነ በልፈን ማለት ይቻላል።
መቼ ነው የሚወጣው?
ነገ ይወጣል።
ነገ ነው የሚወጣው። ያው ይዘቱ ምን አይነት አልበም ነው? ሬጌ ነው? ምን አይነት ሙዚቃዎች አሉት? መልእክቶች አሉት?
ሬጌዎች ናቸው በብዛት ግን ሶማሊኛም ገብቶበታል። ይዘቶቹ አይ ቲንክ ኢዮብን ያው ራሱ ኢዮብ የሚኖረውን ነው የሚሰብከውና እሱን ራሱን የገለጸበት ነው ብዬ ነው የማምነው እኔ። ግጥም ኤርሚያስ ታደሰ አለ እዛ ያሉት ነው የሰሩ ነው። ሌሎችም ግን አሉ የተባበሩ። ኢዮብም ተጨምሮበታል ግጥም በዚህኛው ለመጀመሪያ ጊዜ ግጥም ራሱ ገጥሞ የሰራበት ነበረ። አቀናብሩን ሚካኤል ኃይሉ ዳግማዊና ካሙዙ ካሳ ሰርተውታል። ማስተሪንጉን ደግሞ አበጋዙ ሰርቶታል። ማስተሪንጉን የሰራው አበጋዙ ነው።
ምን ያህሎቹ ሙዚቃዎች ጨርሷቸው ነበር?
90% የሚሆን ጨርሶት ነበረ።
ሙሉ ቮካል ገብቶላቸው?
የተወሰኑ ነበሮች የቀሩ እነሱን በተለያዩ እንደ አጃቢ አድርገን ያስገባናቸው እንደ ኃይሉ መርጋ እንደ ኃይሉ አመርጋ አይነት አርቲስቶች አሉ እንደዛ ሰርቷል።
ቅድም ከብዙ ውጣ ውረድ በኋላ ብለሃል እና ምን ችግሮች ገጥመው ነበረ እነዚህ አልበሙን አሁን ለገበያ ለማዋል?
እንኳን ካለፍክ በኋላ ወይንም በህይወትም እያለህም ያለው የሙዚቃ እንትን አስቸጋሪ ነው። አሁን ከቀናበሮች ጋር ሰርተህ ምናምን ያው ብዙ ጊዜ ይፈጃል። ከዛ በኋላ ደግሞ እሱ በሌለበት ሲሆን ደግሞ ሞር ይከብድ ነበረ። ከዛ ደግሞ ባለቤትና የልጅ እናት ደግሞ በፍርድ ቤት ክርክር ነበረባቸው። እሱ እስከሚያልቅ ድረስ ኦልሶ ሌላ ችግር ነበረ።
አልገባኝ ባለቤቱና የልጅ እናት ስትል በግልጽ ማድረግ ይቻላል ይህን ነገር?
አዎ፣ አሁን ከመሞቱ ከማለፉ በፊት የነበረችው ባለቤቷ አለች። ከዛ በፊት ደግሞ ልጅ የወለደችለት አለች። በእነሱ መሀል በነበረ ክርክርም
እሱም አጓቶታል ነው የምትለኝ? አሁንስ እንዴት ነው ሁኔታው? ላይ አሁን አልበሙ ለገበያ ይውላል፣ ከዛም በኋላ ያለው አካሄድ እንዴት ነው? ከሽያጩ የሚገኙ ገቢዎች እንዴት ነው ማኔጅ የምታደርጉት?
ይሳቃል፣ እዚህ ጉዳይ ላይ የሚሰራው ነገር ቢኖር ይህንን ነገር መተባበር ነው። ያም የሆነበት ምክንያት ከእሱ ጋር በነበረን ቀረቤታና ዲል ይሄ የኛ ኃላፊነት ነው ብለህ ስለወሰንን ነው። ጥቅም በተመለከተ ምንም አይነት ጥቅም አይኖረንም።
አባባሌ ለእነሱ አሁን የሚሰጣቸው ለቤተሰቦቹ ነው የሚደርሰው? ለቤተሰቦቹ ናቸው የሚያከፍሉ?
ሙሉ ነው የቤተሰቦቹ ነው
ማለት በሁለቱ ተከፍሎ ነው ወይስ እንዴት ነው አሰራሩ?
አዎ፣ ፍርድ ቤት የፈረደላቸው ስላለ በዛ መሰረት በፈረደላቸው መሰረት እነሱ ይከፋፈሉታል ቤተሰቦቹ።
ሳቃል ኢንተርቴንመንት ነው ኢትዮጵያና በመላው ዓለም ያከፋፈሉታል። ኢዮብን በሶስት ቃላት ግለጸው ብልህ ምን አይነት ሰው ነው ብልህ ገልጸዋለህ?
ለእኔ ስራዬ ያገናኘኝ እውነተኛ፣ ግልጽ ሰው፣ አክባሪ፣ በቃ የእውነቱን የሚኖር ሰው ነበር ብዬ ገልጸዋለሁ።
እንግዲህ ኢዮብ፣ በመጨረሻ አንድ ጥያቄ አለኝ። አድማጮች ከዚህ አልበም ምን ይጠብቁ? እናንተ እስከነሱ ምን ትጠብቃላችሁ?
ኢዮብን የሚዘክር ነገር ወይንም ኢዮብን የሚያስቡበት ነገር ይሰጣቸዋል ብዬ አስባለሁ እና ይህንን የሚዘክሩበትን ኢዮብን ለሱ ክብር ሲባል የኦሪጂናል ሲዲውን ገዝተው እንዲያዳምጡ ስል በትህትና እጠይቃለሁ። ሰው ያንቺን ተውት እታዘዝሻለሁ Dilam kalle gayi etulshal Chi karu dechi Ersi perigi Yemal tere yele Kandan chi beste Sawyan chi min tawu etazishal Dilam kalle gayi etulshal Chi karu dechi Ersi perigi Yemal tere yele Kandan chi beste Yeah, let's put it to the ceiling, yeah, 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 yeah,
የምሽቱ የጋቢና ዝግጅታችን ይቀጥላል። ወደ መጨረሻው ዘገባችን እንለፍ። ጄኔቫ የሚገኘው የዓለም አቀፉ የስደተኞች ቢሮ IOM ባሳለፍነው የአውሮፓውያን ዓመት ብቻ በስደት ጉዞ ከ7189 በላይ ሰዎች ሕይወት ማለፉ የተረጋገጠ እንደሆነ ወይም ደግሞ የት እንዳሉ ደብዛቸው የጠፋ ሰዎች ቁጥርን መመዝገቡን አስታውቋል። ይህ ቁጥር ካለፉት ዓመታት ጋር ሲወዳደር ከፍተኛው መሆኑን ቢሮው ገልጿል። በአማካይ 20 ሰው በቀን እንደሚሞትና ከ200 እስከ 300 ወንዶች፣ ሴቶች እንደዚሁም ሕፃናት በዚህ ዓመት እንደሞቱ ዘገባው አትቷል። በየመን የሚኖር ኢትዮጵያዊ ስደተኛ አሁን ያለበትን የስደት ኑሮ ምን እንደሚመስል ከመስታወት አራጋው ጋር ባደረገው ቆይታ ያስረዳል።
እንደ አውሮፓውያን አቆጣጠር በ2014 ዓ.ም 5667 በ2015 ደግሞ 5740 ከተመዘገበው የሰው ልጅ ሞት ቁጥር ባሳለፍነው ዓመት በ2016 የተመዘገበው የሞት ቁጥር ከፍተኛው ሆኖ ተገኝቷል። የዓለም አቀፉ የስደተኞች ቢሮ IOM ከሰሜናዊና ከምስራቅ አፍሪካ በተለይም ከኤርትራ፣ ከኢትዮጵያ፣ ከጅቡቲና ሶማሊያ የሚሰደዱት ሰዎች ናቸው ሕይወታቸውን በብዛት ያጡት። ባሳለፍነው ዓመት ብቻ ከነዚህ ሀገራት የተሰደዱ ከ700 በላይ ሰዎች ሕይወት በስደት ጉዞ ላይ ነው ያለፈው። ስሙ እንዲጠቀስ ያልፈለገ ወጣት አብዛኛውን ጉዞ በእግሩ ሲገኝም በመኪና እንዲሁም በጀልባ ተጉዞ አሁን የሚገኘው የመን ነው።
ያው ጊዜዎቻችን እዚህ ሀገር የምንኖር ስደተኞች እዚህ ሀገራችን ስራ አጥተን ወይ ደግሞ ሌላ የኑሮ ደረጃን ኑሯችን ለማሻሻል አይደለም ወደዚህ ሀገር የመጣ ነው። ያው ሀገራችን ላይ እንደ ዜጋ መኖር አቅቶን ነው ከሀገራችን የወጣን። ከኢትዮጵያ የወጣሁት 2014 ነው እንደ ጎርጎሪያን ካላንደር።
እሺ፣ እንዴት ነበረ? እስቲ ጉዞ ንገረኝ።
መንገድ ላይ እንግዲህ ያው ከኢትዮጵያ ተነስቼ ያው መጀመሪያ ሶማሌ ነው የገባው። ሶማሌዎች በደላላዎች እጅ እዛ ላይ ደግሞ እየፈራን መንገድ ለቀን ከጫካ እየተሰደደን መንገድ ላይ ብዙ መከራ ያው መጨረስ የማልችለውን ፈተና አሳልፌ ነው ቦሳሶ የደረስኩት። ከቦሳሶ ደግሞ እንደገና በጀልባ ነው ወደ የመን የመጣሁት። የመን ውስጥ ደግሞ ያጋጠመን እስከ ዛሬ እያጋጠመን ያለው ነገር እንግዲህ ተወርቶ የሚያልቅ ነገር አይደለም።
እንደው ምን አጋጠማችሁ እስቲ ንገረኝ ስለ ችግሩ፣ ምክንያቱም ምን ያህል ከባድ እንደሆነ የጉዟችሁ ሁኔታን ስትነግሩ ሌሎች ከእናንተ ይማራሉ። ምንድን ነው አስከፊ ነገር የገጠማችሁ?
እንግዲህ ያው መንገድ ላይ በተለይ ባህል ላይ ጀልባው ላይ ሶማሌዎች እየደበደቡን፣ ሴቶች እየተደፈሩ፣ እኛ ደግሞ እየተደበደበን ነው የመጣ ነው። እዛ ላይ የሚበላ ነገር የለም። 3 ቀን ሙሉ ነው እንግዲህ ወደ 30 ምናምን ሰዓት ነው መንገድ ላይ ባህል ላይ የቆየሁት። እዛ ሴቶች እየተደፈሩ በአይናችን ፊት ማለት ነው፣ እኛ እያየን እየተደፈሩ፣ እኛ ደግሞ እየተቀጠቀጠን እየተደበደም ነው እዚህ የመን የደረስ ነው። የመን ከደረሴን በኋላ ደግሞ እንደገና ያው UNHCR ምንም ግዛዊ የሆነ ነገር ምንም የረዳን ነገር የለም። ምንም አልረዳንም። መኪና ስናገኝ በመኪና ዲስክ እየቀየምን እየለመናቸው መንገድ ላይ የሚበላ ነገር ምግብን እየለመን ትራንስፖርት ምናምን እየለመን ነው እዚህ አሁን ሰና ነው ያለሁት። ሰና የደረስ ነው ሰማ ከደረሰ በኋላ ደግሞ ያው የሀገር ሲትዌሽን የሀገር ሁኔታ በጣም እየከፋ ነው። ጦርነት ውስጥ ነው ያለ ነው። ለራሳችን እንተጋለን፣ ጦርነቱን እንሰራለን። እንግዲህ በእሳት ውስጥ ነው እየኖርን ያለ ነው ማለት ነው።
እንደው አሁን ከኢትዮጵያ ወጥተሃል፣ አሁን የት ለመድረስ ነው እየተሰደድክ ያለኸው?
እኔ ኢትዮጵያ ከወጣሁት እንግዲህ ራሴን ለማዳን ብዬ ነው የወጣሁት እንጂ እዛ ሀገር እጄ ይኖራለኝ የኑሮ ተስፋ ወይ ደግሞ አላማ ፕሮግራም አይደለም፣ አስቤበት አይደለም። ያው በብዙ ነገር ሊገሉኝ ስለሚፈልጉ ከእስር ቤት ጠፍቼ ነው እንደሆነ ያመለጥኩት። ከኢትዮጵያ ራሴን ለማዳን ብዬ ነው የወጣሁት እንጂ የመን እሄዳለሁ፣ ሳውዲ እሄዳለሁ፣ እዛ ሀገር እሄዳለሁ ብዬ ሌላ ነገር አልማ አይደለም ከኢትዮጵያ የወጣሁት። ራሴን ለማዳን ብቻ ነው የጠፋሁት። ሲጠፋ እንኳን ወዴት እንደሚጠፋ እንኳን አላውቅም። ብቻ አገሪቷ ለቅቄ መውጣት እንዳለብኝ ስለወሰንኩኝ ብቻ ነው።
አብረው መንገድ ላይ የነበሩ ሰዎች ቁጥር ምን ያህል እንደነበር ታስታውሳለህ? ምን ያህል ሴቶች፣ ምን ያህል ወንዶች እንደው በግምት የምታስታውሰው ነው?
አዎ፣ በግምት እንግዲህ መንገድ ላይ እስከ በሳሶ የነበረው የሰው ብዛት እንግዲህ ማለት ናቸው። በመኪናው የሚወጣ ሌሊት ቀን ስለማይፈቀድ ማለት ነው። ያው እኛም ወታደሮችን መንገድ ላይ ስለምንሰራ ሁላችንም ሁሉም ሰው ተደብቆ ነው ሌሊት የሚወጣ በምሽት ነው ጉዞ። እዛ ላይ ብዙ ማአት ኢትዮጵያውያን በተለይ ኦሮምኛ ተናጋሪዎች ኦሮሞዎች ናቸው እንዳሉት ይበዛሉ ማለት ነው። እንግዲህ ያው የሌለ ህብረተሰብ የለም። ከሁሉም ህብረተሰብ የተወጣጠው ዜጎች ናቸው። በተለይ ደግሞ አማርኛ ኦሮምኛ ተናጋሪዎች ኦሮሞዎች ናቸው። ማአት ተቆጥረው የማያልቁ ሰዎች ማለት ነው። መንገድ ላይ እየተጓዙ እየተሰደዱ ያሉት በተለይ ሴቶች ይበዛሉ። ሴቶች ደግሞ ገና አብዛኞቻቸው ከትምህርት ቤት የወጡ ናቸው። ከዩኒቨርሲቲ የወጡት ናቸው። መንግስት ሰራተኛ የነበሩ ሰዎች ናቸው። የተማሪ ሀይል እንዳለ ያው ወጣቶች ናቸው። በብዛት መንገድ ላይ ያገኛቸው ሰዎች።
አሁን እንግዲህ የመን ነው የምትገኙት? በምን አይነት ሁኔታ ነው ያላችሁት? እስቲ ንገረኝ ስለ ህይወታችሁ።
እዚህ ሀገር እንግዲህ በሞት እና በህይወት መካከል ነው ያለ ነው። አሁን UNHCR የሚባል ነገር፣ ቀይ መስቀል የሚባል ነገር፣ ምንም እርዳታ ሰጪ ድርጅቶች እንዳሉ ምንም ነገር እየረዱን አይደለም፣ እየሰጡን አይደለም። ለራሳችን ለህይወታችን ሁሉ ተደብቀን እየተሸሸግን እነሱ ያው እዚህ ሀገር ያለው ጦርነት እንግዲህ ያው መቼም ያልቃል ይቆማል ተብሎ የሚገመት ጦርነት አይደለም። እርስ በራሳቸው እዚህ የመን ውስጥ ጦርነት አለ። ያለንበት ከተማ አሁን እኔ ለምሳሌ ሰንዓ ነው ያለው። ሰንዓ ሀገር ወይ ደግሞ የአንድ ሀገር ዋና ከተማ ሳይሆን የወታደር ካምፕ ነው የምትመስል። የዩኤንኤችሲአር መታወቂያ የሌለ ሰው ገንዘቡ እንኳን ቢኖረው ቤት ተከራይቶ መኖር አይችልም። ገንዘቡም ስራም የለም። ሁሉም ያው ካምፓኒዎች ለሀገሪቱ አለቆ ወጥተዋል። በጣም የኢኮኖሚ እንቅስቃሴ እዚህ ከተማ ውስጥ በጣም ሞተዋል። እንግዲህ ግማሾቻችን አብዛኛው ሰው ማአት ስደተኞች እንግዲህ መንገድ ላይ ወጥቶ መንገድ ላይ እየተኙ ነው። የታመሜው እዛ ይሞታል፣ እዛ ደግሞ ይቀበራል። እንደገና የሞተውን ሰው ደግሞ ለማስቀበር ገንዘብ ነው የሚጠይቁን። እንደዚህ አይነት ሁኔታ ውስጥ ነው ያለ ነው።
እንደ ዓለም አቀፉ የስደተኞች ቢሮ IOM ዘገባ ባሳለፍነው ዓመት የሜዲትራኒያንን ባህር ለማቋረጥ ሲሞክሩ ህይወታቸው ያለፈው የስደተኞች ቁጥር 4812 ሲሆን ባሳለፍነው የዓመቱ መጨረሻ 87 ሰዎች ህይወታቸው እንዳለፈ ተረጋግጧል። የሊቢያ የስደተኞች ጉዳይ ቢሮ የ51 ሰዎችን አስክሬን በታጁራና ትሪፖሊ እንዳገኘ ገልጿል። በሊቢያ የዛውያ የባህር ጠረፍ ሰራተኞች ባሳለፍነው ዓመት መጨረሻ በጀልባ ሲጓዙ ከነበሩ 114 ሰዎች መካከል ከመስመጥ የዳኑት 27 ስደተኞች ብቻ መሆናቸውን ለዓለም አቀፉ የስደተኞች ቢሮ ገልጸዋል።
እጓጓለው የምሽቱ ዝግጅታችን በዚሁ ተጠናቋል። ሙዚቃውን በመምረጥ ዜማዎቹን በማሰናዳት ያገዘን ዲጄ ፋቱ ነው፣ እናመሰግናለን። ያቀነባበረው ደግሞ ሞክቪል ያበረው ነው። እናመሰግናለን። መልካም ምሽት።